ይህ የአሜሪካ ድምፅ ነው። ሰኞ ታህሳስ 10/2015 ዓ.ም ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የምናስተላልፍላችሁ ስርጭት አሁን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ተመልካቾቻችን እንዲሁም ተከታዮቻችን ሁሉ በያላችሁበት። ዛሬ ልዩ ውይይት ይዘናል። ኢትዮጵያ የሰላም መንገዶች። በየሀገሩ ከኢትዮጵያ ውጪ ያለ ትውልድ ኢትዮጵያ ስለ ትውልድ ሀገሩ ሁኔታ ምን ያስባል? የተለያዩ ሐሳቦቻቸውን እንዲያካፍሉን እንዲያንሸራሽሩ እርስ በራሳቸው እንዲለዋወጡ ወደ ስቱዲዮአችን ጋብዘናቸዋል። በዚህ ምሽት የአንድ ሰዓት ውይይታችሁን ተሰማላችሁ ተከበራችሁ አድማጮች፣ እንዲሁም በቀጥታም በዌብሳይታችን በፌስቡክ ላይቭ በዩቲዩብም ታገኙናላችሁ። ቪኦኤ አምሃሪክ የዕለቱን ልዩ ክንዋኔዎች እና ትኩስ ዜናዎችም እንዲሁ በዌብሳይታችንና በማኅበራዊ ገጾቻችን ላይ እናቀርብላችኋለን። አያመልጧችሁም፣ አብራችሁኑ። አሁን በወዲያኛው ቅዳሜ በቪኦኤ ስቱዲዮ 47 ውስጥ ወደ ነበረው ሁኔታ ይዣችሁ ዘልቃለሁኝ። እዚያ እንግዶቻችንና አሉላ ከበደ ይቀበሉናል። መልካም ቆይታ።
ሰላም ጤና ይስጥልኝ ተመልካቾቻችን። ኢትዮጵያ የሰላም መንገዶች። ይህ በኢትዮጵያ የሰላም ጉዳዮች ላይ ትኩረት አድርጎ የሚካሄድ የአሜሪካ ድምጽ ልዩ የቴሌቪዥን ፕሮግራም ነው። ውይይቱን በመምራት ማስተናገዳችሁ አሉላ ከበደ ነኝ። ለድፍን 2 ዓመታት በዘለቀ የከፋ ግጭት ብዙ ጉዳት ደርሷል። በሁሉም አካባቢዎች የተፈናቀሉ ሚሊዮኖች ከስቃይና ከእንግልት የሚታደግ ደራሽና አጋዥ ዛሬ ይሻሉ። በአካልም በስነ ልቦናም ላይ የደረሰው ቁስልና ህመም ህክምናና እንክብካቤ ይሻል። ለዚህ ሁሉ ታዲያ ቁልፉ ሰላም ነው። የሰሞኑ ነፋስ ተስፋን የፈነጠቀ ይመስላል። ዘላቂና እውን ይሆን ዘንድ ምን ይጠይቅ ይሆን? ኢትዮጵያ የሰላም መንገዶች በዚህ ጥያቄ ላይ ተንተርሶ የተሰናዳ ዝግጅት ነው። በተለይ በውጭ ሀገር የሚኖረው ትውልደ ኢትዮጵያ በትውልድ ሀገሩ ላይ ሰላም እንዲሰፍን፣ አንድነቷና ሉዓላዊነቷ እንዲጠበቅ፣ ወደ ልማትና እድገት እንዲዘልቅ ሊያግዝ የሚችል ገንቢ ሚና ሊጫወት ይችል ይሆን? በግጭቶች ተጠምደው ከቆዩ የተለያዩ የኢትዮጵያ ማህበረሰቦች ወጣችሁ የተለያዩ ሐሳቦችም ያላችሁ ትውልደ ኢትዮጵያ ናችሁ። ፋይዳችሁ ምንድነው? ሐሳባችሁን አንሸራሽሩ። ግድያዎች እንዲቆሙ፣ ለሰላም ለአብሮነትና ለእድገት እንቅፋት ይሆናሉ ምትሏቸውን ሁነቶችና አድራጎቶች አጉልታችሁ ለማሳየት አማራጭ ምትሏቸውን መፍትሄዎች ሐሳቦች ለመሰንዘር እነሆ እድል የምታገኙበት መድረክ ነው። እንኳን ደህና መጣችሁ። መልካም የውይይት ጊዜ። የመድረክ ተወያይ እንግዶቻችን አቶ ሄኖክ አበበ የህግ ትምህርትም አጥንተዋል። አቶ ሄኖክ ከኢትዮጵያ ጉዳዮችም በጥናት ላይ ቆይተዋል። አሁን የሚኖሩትና የሚሰሩት እዚህ ዋሽንግተን ዲሲ አካባቢ ነው። ወይዘሪት ማዓዛ ግደይ የዓለም አቀፍ ግንኙነት ባለሙያና ኦምና ትግራይ በተባለ የትግራይ ተወላጆች መብት ተሟጋች ዓለም አቀፍ ድርጅት የማህበረሰብ አደራጅ ናቸው። በትግራይ የመጀመሪያው የነጻ ሴቶች መብት ንቅናቄ ተባባሪ መስራችም ናቸው። ረዳት ፕሮፌሰር ኢታና ሀብቴ በተፈጥሮ አካባቢ ታሪክ፣ በኢትዮጵያና በአፍሪካ ቀንድ የፖለቲካ ታሪክ እንዲሁም በኦሮሞ የኢትዮጵያ ታሪክ ጽሑፎች ምርምሮችን ያካሂዳሉ። በጄምስ ማዲሰን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ኢታና የአፍሪካ ታሪክና የዓለም ታሪክ መምህርም ናቸው። የስካይፕ እንግዶቻችንም አሉ። ዶክተር ደረሰ ጌታቸው በኒውዮርኩ የዮና ኮሌጅ የህብረተሰብ ጥናት እንዲሁም እድገትና ጥናት ትምህርት ክፍል መምህር ናቸው። የማህበረሰብ፣ የሰው ዘር፣ የብሔረሰቦች ግንኙነት፣ የከተማ አኗኗር፣ ቤተሰብና ማህበረሰብ እንዲሁም ማህበራዊ ችግሮች ላይ ያተኮሩ ትምህርቶችን ያስተምራሉ። አቶ አለማየሁ ፈንታው የህግ ባለሙያና ተንታኝ ናቸው። በመቀለ ዩኒቨርሲቲ ህገ መንግስታዊ ህግ፣ ፌዴራሊዝምና የሰብአዊ መብቶችን አስተምረዋል። የግጭት ትንታኔና አፈታት ጥናት አዋቂም ናቸው። ዶክተር አለማየሁ ብሩ የፖለቲካ ፍልስፍና አዋቂ ናቸው። በቨርጂኒያ ግሎባል ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ ፍልስፍና አስተምረዋል። በውይይቱ ለመታደም እዚህ ስቱዲዮ የተገኛችሁ ታዳሚዎቻችን እንኳን ደህና መጣችሁ። የሚቀጥለው አንድ ሰዓት ድረስ ሊዘልቅ የሚችለው ውይይታችን መልካም እንደሚሆን እናንተም ጥሩ ጊዜ እንደሚኖራችሁ ተስፋ አድርጋለሁ። እንኳን ደህና መጣችሁ። ዩናይትድ ስቴትስ ውስጥ የሚኖረው ትውልድ ኢትዮጵያ ከትውልድ ሀገሩ ውጪ ከሚኖረው ኢትዮጵያ ዳያስፖራ እጅግ ግዙፉ ነው። በዚህ ግዝፈቱና አሜሪካ በዓለም ፖለቲካና ምጣኔ ሀብት ውስጥ ባላት ቦታ ምክንያት ድምጹን ለዓለም አቀፍ ማህበረሰብ በክፉም በደጉም በማሰማት በኩል ጎላ ብሎ ይታወቃል። በቀውሱ ሁለት ዓመታት የተጫወተውን ድርሻ ያህል አሁን ሰሜን ኢትዮጵያ በሚስተዋለው የሰላም ድባብ ላይ ትርጉም ያለው ሚና ይኖረው ይሆን? አንዳንድ ትውልደ ኢትዮጵያ አሜሪካውያንን ጥቂት ሐሳቦች ያዘውን አጭር ቅንብር እናሰማና ወደ ዛሬው መድረክ እንመለሳለን። እነሆ
ዩናይትድ ስቴትስ ውስጥ የሚኖሩና የተለያዩ ማህበረሰቦች አባላት የሆኑ ብዙ ቁጥር ያላቸው ትውልደ ኢትዮጵያ በፌደራል መንግስቱና በህወሓት መካከል ለሁለት ዓመታት የዘለቀውን ግጭት በሰላም ለመፍታት የተደረሰውን ስምምነት በደስታ እንደሚቀበሉ በተለያዩ አጋጣሚዎች ተናግረዋል። በእርግጥ የድጋፍም ይሁን የተቃውሞ ድምጽ ያላሰሙም አሉ። የትግራይ ተወላጁ አቶ ወልዳይ መስፍን የቨርጂኒያ ነዋሪ ናቸው። የጦርነቱ መቆም በአጠቃላይ ችግር ላይ ላለው የትግራይና የኢትዮጵያ ህዝብ በጣም ጥሩ ነው ብለው ያምናሉ። ግን ደግሞ ይላሉ
ጥፋተኛ የህግ የማቅረብ ሂደቱም ላይ ጥያቄ የሚያስነሳ ነገር ነው። በተጨማሪም የኤርትራ ሰራዊት አሁንም በትግራይ መሬት ላይ ነው ያለው። እንዲሁም ከስምምነቱ በኋላ መደረግ የነበረባቸው ነገሮች አሉ። የኢንተርኔት መከፈት፣ የስልክ ግንኙነት በጣም ቀላል የሆኑ እነዚህም ስላልተሰሩ የሰላም ስምምነት እውነት ነው ወይ ነገሮች አሉ።
በኢትዮጵያ ትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ህጻናት ባለፈው ሳምንት ሰላማዊ ሰልፍ አካሂደው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ተስፋቸውን ገልጸዋል።
ሰላም መኖሩ እንደገና ወደ ትምህርት ቤት መመለሴ፣ የተፈናቀሉትም ወደ ቤታቸው መመለሳቸው፣ የታመሙትም መድኃኒት ማግኘታቸውና ተጨማሪ ረሃብና ሞት የማይኖር መሆኑ ነው።
ሆኖም ይህንን የሰልፍ ዘገባ ያጠናቀረው አሶሺየትድ ፕሬስ የሰላም ስምምነት ላይ ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ በዘገባው አመልክቷል። ስለ ድርድሩ ግልጽነት፣ ተፈጻሚነትና የሀገሪቱ የሰላምና ደህንነት የአንድነቷና የሉዓላዊነቷም እጣ ፈንታ እንደሚያሰጋቸው የሚገልጹም ጥቂት አይደሉም።
ሁሉም ህዝብ ያወቀውና አገራችን ሁሉም የተሳተፈበት ድርድሩ ነው። ግልጽ የሆነ ነገር ቢሆን በጣም ደስ ይለናል።
ቢሊሴ አመራ የሰሜን ኢትዮጵያን ሁኔታ አስመልክቶ የተሰማው ዜና መልካም ቢሆንም በአንጻሩ ደግሞ የምዕራብ ኦሮሚያ ነገር እንደሚያስጨንቃቸው ገልጸዋል።
ስፔሻሊ 4 ዓመት ይሄኛው አዲስ መንግስት ከመጣ ወዲህ ወደዛ አካባቢ በጣም የሚያስጠላ ነገር ነው እየታየም እየተሰማም ያለው።
ሲልቨር ስፕሪንግ ሜሪላንድ አካባቢ ያገኘናቸው አቶ ታዘብ የሽዋስ በውጭ ሀገር የሚኖረው ማህበረሰብ አንዱ የሌላውን ሐሳብ ለማዳመጥ ፈቃደኛ ካልሆነ ኢትዮጵያን ለማገዝ ያዳግተዋል ይላሉ።
ማንንም ሊጠቀም አይችልም ከጥላቻ፣ ማንንም ሊያተርፍ አይችልም ከጥላቻ። እያየነው ነው፣ ያገኘነው ውጤት አይተነዋል። ጀስ ህዝባችን ነው የሞተ ያለው፣ ሀገሪቱ ነች የተጎዳች ያለችውና።
የሎስ አንጀለስ ካሊፎርኒያ ነዋሪ የሆኑት ወይዘሮ ሶስና ውብሸት ደግሞ ጦርነት አደጋ ስላለው ማህበረሰቡ ለሰላም ህብረት ሊኖረው ይገባል ብለዋል።
ጦርነት መቆም አለበት። ለማንኛውም ሀገር ሆነ ለህዝብ የሚረዳ የሚጠቅም ስላልሆነ የሚገዳደለውም የአንድ ሀገር ህዝብ ስለሆነ ይሄ መቆም ያለበት ነገር ነው እና ይሄ ጥሩ እድል ነው ወደ ሰላም የሚወስድ ብዬ ነው የማምነው።
የድርድሩ ነጥቦች በተገቢው ሁኔታ ግልጽ ሆነው አለመቀመጣቸው ለቀጣይ ግጭት መንስኤ እንዳይሆኑ የሚል ሀሳብ እንደሚያሰጋቸው ተናግረዋል።
የፕሪቶሪያውንና የናይሮቢውን የአፈጻጸም ስምምነት ተከትሎ መንገድ ተከፍቶ እርዳታ ወደ ክልሉ እየገባ መሆኑን ዓለም አቀፍ የረድኤት ተቋማት፣ የኢትዮጵያ መንግስትና የክልሉ አስተዳደር በተመሳሳይ ይፋ አድርገዋል። ሌሎችም የስምምነቱ ሂደቶች እየተካሄዱ መሆናቸው ተዘግቧል። በስምምነቱ መሰረት አገሪቱ ወደ ሰላም ጎዳና እንድትመጣ የተያዘው ጥረት እንዴት ይገመገም ይሆን? ከወይዘሪት ማዛል ጀምር።
አመሰግናለሁ ለግብዣው። ያው እንደተባለው ጦርነት በጣም መጥፎ ነገር ነው፣ ለማንም አይበጅም። በጣም መጥፎ እንደሆነ ደግሞ እኔም ፐርሰናሊ በሰቦቼም እኔ የመጣሁበት ክልልም ላለፉት ሁለት አመታት እንዲሁ በወሬ ብቻ ሳይሆን ኑረን አይተነዋል። በሚሊዮኖች የሚቆጠሩ ንጹሃን ዜጎች ሞተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል፣ አባቴ ክርስቲያኖች የእምነት ተቋሞች እንዳለ ወድመዋል። ትግራይ ላለፉት 30 እና ከዛ በላይ አመታት ኢትዮጵያ ውስጥ በነበረው አንጻራዊ የሆነ ሰላም ጊዜ ውስጥ የትግራይ ህዝብ ፈርት ሰርቶ ለፍቶ ያከማቸው ሀብት እንዳለ ወድመዋል ማለት ነው። ይሄንን በታሪክ ብቻ ሳይሆን እንዳልኩት ኖረን ስላየ ነው። ጦርነት ምን ያህል አስከፊ እና መጥፎ እንደሆነ እናቃለን። ለዛም ነው ከመጀመሪያውም ጀምሮ ያሉት የፖለቲካ ልዩነቶች በመወያየት ብቻ እንዲፈቱ በጦር መሳሪያ የሚፈታ ነገር እንደሌለ ሁላችንም አካዳሚሻኖች የማህበረሰቡ አካላቶች በሙሉ ሲናገሩ ነበር። እሱ ሳይሆን ቀርቶ ወደ ጦርነት ተገባና ህዝባችን አለቀ። ስለዚህ አስከፊ እንደሆነ እናቀዋለን፣ ኑሮንበታል። ሰላም እንዲመጣ እንፈልጋለን። አሁን የተፈረመው ስምምነት የሚባለው ያው እንግዲህ በተለያዩ ሰዎች የተለያየ መለካከት ሊኖር ይችላል። እኔ በግሌ ስምምነቱ ወደ ጦርነት እንድንገባ ያስገደዱን ነገሮች ኮሌክቲቭሊ የኢትዮጵያ ማህበረሰብ ሁሉንም ያሉትን ጥያቄዎች በደንብ የሚመልስ ስላልሆነ ለጊዜው ትንሽ ፋታ ቢገኝም ተመልሰን ወደ ነበርንበት እልቂት እንዳንገባ ህብረተሰቡ እንዳይጨፈጨፍ ስፔሻሊ ደግሞ ማይኖሪቲ ግሩፖች ተመልሰው ወደ ነበርንበት ሁለት አመት አስከፊ ጊዜ እንዳይገቡ እንሰጋለን፣ እንፈራለን። ምክንያቱም ሰላም ተብሎ እየተጀመረ ነው፣ ግን የእውነት ጥያቄዎች አልተመለሱም አሁንም ማለት ነው።
አመሰግናለሁ ወይዘሪት ማዓዛ። የመክፈቻ ጥያቄያችን ለሶስታችሁም ነው እንግዶቻችን። በተመሳሳይ ሁለቱ ወገኖች በስምምነቱ የደረሱበትንና ለማስፈጸምም ቁርጠኛ መሆናቸውን የገለጹበትን ይህን ውሳኔ እስካሁን እውን ካደረጉት አንጻር እንዴት ይገመግሙታል? አቶ ሄኖክ የርሶ ነው ቀራ ቀጣዩ።
እሺ አመሰግናለሁ። ሂደቱን ስናየው መልካም ነው ማዛ እንዳለችው ማለት ነው። ላይ እዚህ ደረጃ ራሱ መደረሱ ጥሩ የሚባል ነው። ግን የሰላም ስምምነት መፈረሙ ብቻውን ወደ ኋላ እንዳንሄድ ወደ ተመልሰን ወደ ጦርነት እንዳንገባ የሚያደርግ ጉዳይ አይደለም። ስምምነቱ መፈጸም ይችላል ያለበት ስትፈጽመው ደግሞ በቅልቦና ነው መፈጸም ያለበት። ስምምነቱ ላይ ምናልባት ፕሪቶሪያ ላይ የተፈጸመውን ስምምነት አይታችሁት ከሆነ አንቀጽ 12 ላይ ጉድ ዊል የሚል አለው፣ ጉድ ፌዝ የሚል ማለት ነው። ቅልቦና ነው። በቅልቦና ከተፈጸመ ፖለቲካል ዊል ካለ ፖለቲካዊ ፍላጎት ካለ ነው ያ ነገር መሬት ላይ ወርዶ ማህበረሰቡ ሊጠቀም የሚችል። ቅልቦና ከሌለ የፖለቲካዊ ፍላጎት ከሌለ የምትሾልክበት መንገድ ብዙ ነገር አለ። ምናልባት ስሜ የፈረመው ቲፒኤልኤፍ ነው ወይ ትግራይ ኮምፓተንት ነው ወይ ቲዲኤፍ ነው ያልክ ነገሮችንም ልታመሰቃቀል ትችላለህ። ፖለቲካል ዊል የሚባል የፖለቲካዊ ፍላጎት ከሌለ በተለይ ሚሊታሪው ላይ ያሉት ፖለቲካው ላይ ያሉት ጋኑን የያዙት ሰዎች እነሱ ናቸው የሚያስፈጽሙት፣ እነሱም ነው ሲፋለሙ የነበረ። ግን ደግሞ አዳፋው ላይ ወይ ዳፋው ደግሞ ንጹሃን ላይ ነው የነበረ ማለትና እነዚህ ፓወር ላይ ያሉት ሚሊታሪውም ላይ ፖለቲካውም ላይ ያሉት ፖለቲካል ዊል ከሌላቸውና ቅንነት ከሌላቸው ነው እንዲፈጸም ካላደረጉ አሁንም ተመልሰን ወደ ኋላ እንሄድ እንችላለን። እስካሁን ባየነው ስጋት አለኝ ግን እስካሁን ባየነው መንገድ በተለይ በኢትዮጵያ መንግስት በኩል እየተደረገ ያለው ነገር የሂማኒታሪያል የሆኑ ነገሮች ሰርቪሶች እንዲጀመሩ እርዳታዎች መድኃኒቶች እንዲገቡ እየተደረገ ያለበት መንገድ አለ። ነገር ግን በዛኛው ወገንም ወታደሮችን ወደኋላ ወደ ቀያቸው እየመለስን ነው ያለን፣ ዲስኢንጌጅመንት የሚባለውን ፕሮሰስ ጀምረናል፣ ግን አንዳንድ ነገሮች አሉም ይባላል። ሶ ስቲል ፖዚቲቭ ነገር አለ፣ አውንታዊ የሆነ ሁኔታ አለ። ግን ምንትን አይደለም፣ አሁን ምን ማረጋገጫ አይደለም። የሆነ ሂደት ላይ ደርሶ ሊመለስ ይችላል።
በሂደት የሚታይ ነው።
ያ ከተመለሰ ደግሞ አስቸጋሪ የሚሆን የመጀመሪያው የሰላም ስምምነት ከፈረሰና ወደ ጦርነት የምንሄድ ከሆነ ከዛም በኋላ የሚመጣው ደግሞ በህይወትም በኮስትም በታይም በጣም ኮስቲ የሚሆን ነገር ሊኖር ስለሚችል ይሄንኑ አጥብቀን ብንይዝ መልካም ነው ብዬ አስባለሁ።
በጣም አመሰግናለሁ አቶ ሄኖክ። ዶክተር ኢታና ወደ እርስዎ ነው የምመጣው። ስምምነቱ ሁለቱም ወገኖች ተገዥነታቸውን ቢያረጋግጡም ጦርነትን ያህል የብረታ ዋጋ ቢያስከፍልም በእርግጥ ይሰምር ይሆን? ተጨማሪ ደም መፋሰስ ማስቀረት ይቻል ይሆን ሲሉ ዘለቄታውን የሚጠይቁ ወገኖች አሉ። አሁን የመድረኩ ተወያዮችም በአንጻሩ ባነሱት ደረጃ ይህን በተመለከተስ የእርስዎ አስተያየት ምንድን ነው?
አመሰግናለሁ አሎላ። እንግዲህ የስምምነቱ አፈጻጸም ዘላቂነቱን ስንመለከት ብዙ ነገር ውስጥ ሊወስደን የሚችል ነገር ነው። ስለ ዘላቂነት የምናወራ ከሆነ ማለት ነው። ምክንያቱም ዘላቂ ሰላም ማምጣት እንደዚሁ ፍርማ ስለተፈረመ ዶክመንት ስለተቀያየሩ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም። እኛ ራሳችን ስንነጋገር ስንወያይ እቺ ሀገር ያለፈችበት ያለውን ሁኔታ እውቅና ሰጥተን ተነጋግረን መነሳት ነው ያለብን። ያንን ነገር እውቅና የሚሰጥ ስምምነት ከሆነ ስለ ዘላቂ ሰላም ማውራት ይቻላል። ለምሳሌ አሁን ባለፉት 2 አመታት ውስጥ ትግራይ ላይ የተፈጸመው ጦርነት የሚባል ነገር ነው? በርግጥ ጦርነት ብለን የምንገልጸው ነገር ነው ወይ? እንደኔ ጦርነት የሚባል ነገር ሳይሆን የዘር ፍጅት ተብሎ ሊገለጽ የሚችል ነገር ነው። እና የህዝቡን ህመም የህዝቡን ችግር ማውራቱ ራሱ የዘላቂነቱ የስምምነቱ አካል ነው የሚሆነው። ዋናው አንዱ እሱ ነው። ሁለተኛው ነገር ሰሜን ኢትዮጵያ ላይ ወይ ደግሞ ትግራይ ላይ የተፈጸመው ጦርነት እና አሁን ደግሞ ስምምነት አለ ካልን ለኢትዮጵያ ሰላም የሚሰጥ ብቸኛ ስምምነት እሱ ሊሆን አይችልም። ምክንያቱም አገሪቷውን መላው አገሪቷ ችግር ያለችው አሁን እዚህ ቁጭ ብለን እኔና አንተ سنነጋገር سنወያይ በመቶ ሺዎች የሚቆጠሩ ሰዎች ከምዕራብ ኦሮሚያ ወረዳዎች ተፈናቅለው ወደ ከተማ እየገቡን አሁን سنነጋገር ጉጂ ላይ እንደዚህ ነው፣ ማዕከላዊ ኦሮሚያ ላይ፣ ምዕራብ ኦሮሚያ ላይ እንደዚህ ነው፣ ሁሉም ቦታ ችግር አለ። ይሄንን ሁሉ እይታ ውስጥ ያስገባና ያገናዘበ ነገር ማምጣት መነጋገር ስንችል ነው ስለ ዘለቄታ ማውራት የምንችለው። ትግራይን በተመለከተ ግን አሁን የመጣው ፋታ ቢያንስ ለተሰደደው ለተፈናቀለው ህዝብ እፎ ኢጣሊያ መጣ የሚችል ነገር ነው ለመጀመር ራሱ ማለት ነው። ነገር ግን እቺን ብቻ ተናግሬ አቆማለሁ። በአጠቃላይ የኢትዮጵያን ችግር መመልከት ከፈለግን ፍላጎቱ ካለ ለመነጋገሩ ራሱ ፍላጎቱ ካለ ስር መሰረቱ ምንድነው የሀገሪቷ ችግሮች የሚሉትን አንድ በአንድ አንስተን ማውራት ነው ያለብን። ለምሳሌ ይሄ ጦርነት የተነሳው ምክንያት አለው። 2018 በአውሮፓ አቆጣጠር ማለት ነው እዛ ተስፋ የተጣለበት ፖለቲካዊ ሽግግር መፍረሱ ወደ ጦርነት ሀገሪቷን የወሰደው እሱ ነገር ደግሞ የፈረሰበት ዋና ምክንያት አለው። ታሪካዊ አመጣጥ አለው፣ ፖለቲካዊ ፍላጎቶች አሉ፣ የሚጋጩ የሚወዳደሩ ሐሳቦች አገሪቷ ውስጥ አሉ ወደ ጦርነት የወሰደው ማለት ነው። ይሄ ደግሞ ከአገሪቷ አመሰራረት ጀምሮ የሚታይና ለድርድር የሚቀርብ ነው። አሁን ቅድም አንድነት ስትል ሰምቼ ነበር። አንድነት ራሱ ኢትዮጵያ የምንለው ራሱ ለድርድር መቅረብ ያለበት ጉዳይ ነው። ተነጋግሮ ውይይት ካስፈለገ ክርክር ካስፈለገው ሰላም ይምጣ ከተባለ ሁሉም ነገር ለድርድር ይቅረብ መቅረብ አለበት ባይ ነው። በዛ መልኩ ነው ዘላቂ የሆነ ነገር ማምጣት የምንችለው።
መልካም። ወደፊት አማራጮችን ሊሆኑ ይችላሉ የሚሉት የምትሏቸው ወደ ኋላ ላይ እንመለከታለን። ግራና ቀኝ ሐሳቦችንም እንዲሁ እናስተናግዳለን። አድማጮች ውይይቱ ይቀጥላል። ከመሽጋገሪያው በኋላ እንመለሳለን። አብራችሁን ቆዩ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
የስቱዲዮ ተወያይ እንግዶቻችንን ላስታውስ። አቶ ሄኖክ አበበ፣ ወይዘሪት ማዓዛ ግዴና ዶክተር ኢታና ሀብቴ፣ በስካይፕ መስመር አቶ አለማየሁ ፈንታው፣ ዶክተር ደረሰ ጌታቸውና ዶክተር አለማየሁ ብሩ አሉ። ወደ ስካይፕ መስመር ልሂድና ዶክተር አለማየሁ ቀዳሚው ጥያቄ ለርሶ ነው። በተለይ እጅግ የከፋ አልቂት ያስከተለውን ጦርነትና በተለያዩ ሀገሪቱ ክፍሎች የሚፈጸሙ ግድያዎችን ተከትሎ በሁሉም ወገን እጅግ የተካረረ ሁኔታ ተመልክተናል። እንዳለመታደል ሆኖ ግን የተፈጠረው መቃቃርና በጸም መታየቱ እንግልት በበዛበት ህዝብ ዘላቂ ሰላም ላይም ማጥላቱ አልቀረም። ግለሰቦች ይልቁንም ደግሞ ሊቃኑ የሚያራምዱት የጥላቻ ስሜት እንደተባለው የማህበረሰቦችን አብሮ መኖር አደጋ ላይ የጣለው ከሆነ አንድ አገር አንድ ምድር ላይ መኖራቸው ላይቀር ወይንም አንዱ ሌላውን አጥፍቶ ላይጨርስ ከዚህ ሁሉ ጥላቻ ትርፉ መጨረሻው ግቡ ምንድነው? ዶክተር አለማየሁ
ስለ ጥላቻ አይደለም ስለ ሰላም ብናወራ ጥሩ ነው። የሰላም መንገዶች ስለተባለው የሰላም መንገድ አንድ ነው ያለው ቢየንም ገምተው መንገዶች ካን ፓራሌልም ሊሆን ይችላልና ኢንፕሊኬሽኑ ትንሽ ጥሩ አይደለም። አሁን የተጠበቀው መንግስትና በቲኤልኤም መካከል የተደረገው ስምምነት እርግጥም ሰላም አጭቷል፣ ተስፋን ፈጥሯል መጣው የኢትዮጵያ ህዝብ ዘንድ። ግን በጣም ፈጣንና መብረቃዊ የሚባል ደረጃ ፈጣን መሆኑ ምክንያት እንደው ለማመን ቸግሯል ህዝቡ። ምክንያቱም ድንገት የተፈጠረ ነገር ነው። በጥላትነት ተፈርጆ ሲጨራረስ ነበረ አይል በአንድ ጊዜ የሰላም ሰባት ሆኖ በአንድ ጊዜ እንዲህ መውጣቱ ማመን እስከሚያክል ድረስ አድርሶን ታሁላል። አሁን የሆነው እንግዲህ ስምምነት ሰላም መፍጠር ይባላል እንጂ ሰላም ገና ነው። ሆስቲሊቲ ሴሴሽን ወይም ደግሞ የቶክስ ማቆምና ጥላቻ የመዝራት እንዲቆም የሚል ነው ስምምነት የተደረገው። ይሄ ማለት ምንድን ነው? ቫዮለንስ ይቁም ነው። ቫዮለንስ መቆም ሰላም አይደለም በራ ምንድነው እንደውም የሚባለው አውንታ አጥታዊ ሰላም ነው የሚሆን ማለት አውለስ ባለመኑ ሰላም አለ ነው ነው እንጂ ሰላምን ከውስጡ ሰልፍ ጀነሬት ሆነበት ማሳደግ አይደለም። ስለዚህ ይሄ ኔጋቲቭ ነው፣ ኔጋቲቭ ፒስ ነው ማለት ይቻላል። ይሄ ሆስቲሊቲ ማቆም ኔጋቲቭን ወደ ፖዚቲቭ መለወጥ የሚቻለው በጣም ብዙ ርቀት መሄድ ይፈልጋል። ይሄንን ኦፖርቹኒቲ መጠቀም ያስፈልጋል። በተለይ ቀደም ብዙ ሰዎች እንዳነሱት ለዚህ ጦርነት ምክንያት የሆነ ዋና መሰረታዊ ምክንያቶችን አድሬስ ማድረግ በጣም ይጠበቃል ብዬ ገምታለሁ። ይሄ ብዙ አገር ውስጥ አፍሪካ በተለይ ብዙ ሰላም ተፈጥቶ እንደገና መልሶ እንትን ፐርሷል የጦርነት ፓተርንና ሎጂክ ይታወቃል። የሰላም እንደዚህ አይነት ሲፈጠር ግን አይታወቅም። ሰላማም ሊሆን ይችላል
የበለጠ። መልካም አመሰግናለሁ ዶክተር አለማየሁ። እንግዲህ በርከት ያሉ ጥያቄዎችን እንድናስተናግድ በዝግጅቱም የተካተቱ ብዙ ሐሳቦች አሉ። ከአድማጮች የሚጠየቁ እዚህ ካላችሁ ታዳሚዎች የሚጠየቁ አሉና አሁን ከተጠበቀው በላይ ረዘም ያለ ሰዓት ነው ተሳታፊዎች ወሰዳችሁት። በተቻለ መጠን በቀጥታ ለተጠየቀው ጥያቄ መልስ በመስጠት አጭር በማድረግ ተባበሩን። ወደ ሁለተኛው እንግዳ አሻግራለሁ። ዶክተር ደረሰ ወደ እርስዎ ነው የምመጣው። በተለይ ደም መፋሰሱን ተከትሎ ስለተባባሰው የጥላቻ ስሜትና ስለደቀነው ፈተና ምን ይላሉ? ህዝቦችን አብሮ የሚያኗኑር ጤናማ ሁኔታስ እንዴት ይፈጠራል?
አመሰግናለሁ አሉላ። እንዲሁም የአሜሪካ ድምጽ የኢትዮጵያ ቋንቋዎች ፕሮግራም ዴስክን ጉዳይ በማዘጋጀቱ እናኛንም በመጣበዙ ላመሰግነው እወዳለሁ። ይሄ ጦርነት 2 አመት ፈጅቷል። በግምት ከግማሽ ሚሊዮን ህዝብ በላይ ኢትዮጵያውያን በብሔረሰብ ከሄድን ትግሬዎች፣ አማሮች፣ አፋሮች፣ ኢትዮጵያ መከላከያ ሰራዊት ውስጥ ያሉ የተለያዩ ብሔረሰብ አባላት እንዳለቁ እንሰማለን። ጦርነት ብዙ የሰው መፈናቀል፣ የህፃናትና የእናቶችን ሞት፣ በሴቶች ላይ የሚደረግ ጥቃት እንዳደረሰ ሁላችንም እናውቃለን። ይሄ ጥቃት፣ ይሄ መከራ፣ ይሄ ስቃይ በሁሉም ኢትዮጵያዊ ቤት በር ያንኳኳ ስቃይ ነው። ይሄንን ስቃይ ለማለፍ ለመሻገር እንግዲህ የመጀመሪያ እርምጃ የሚሆን የሰላም ስምምነቱ ተደርጓል። አይ ቲንክ የሰላም ስምምነቱ ጦርነቱን ተኩሱን ለማቆም ሆስቲሊቲውን ለማቆም ይረዳል። ግን ቅድም እንደተባለው ዘላቂ የሆነ መፍትሄ ለኢትዮጵያ ለማምጣት መጀመሪያ እንጂ መጨረሻ አይደለም። እዚህ ላይ 3 ነገሮች ቢደረጉ መልካም ነው ብዬ አስባለሁ። አንዱ ምንድነው? እንደ ህዝብ እንደ ኢትዮጵያውያን እርስ በርሳችን የተጣላንባቸው የተጋጨንባቸው ብዙ ነገሮች አሉ። እነዚህን የግንኙነት መስመሮች የተበላሹ መስመሮች ማስተካከል ግድ ይላል። ቤተሰብ ፈርሷል፣ የእምነት ተቋማት ፈርሷል፣ ትምህርት ቤቶች ፈርሷል፣ ጤና ተቋማት ፈርሷል። እነዚህን ሁሉ መልሶ የመገንባትና የማስተካከል ኃላፊነትም ይገባናል። ሪስቶር ሪቢልድ ማድረግ አለብን። ትልቁ ግን መፍትሄ መስሎ የሚታየኝና ያልተሰራ የቤት ስራ ምለው የኢትዮጵያ የወደፊት የፖለቲካ ስርዓት ምን ይሆናል የሚለው ነገር እውነተኛና ግልጽ የሆነ ውይይት ተደርጎበት ህገ መንግስታዊ ስምምነት ላይ አልደረሰም። ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት፣ ኤምፓየር ናት፣ ሀገራዊነቷ እና ሉዓላዊነቷ አሁንም ጥያቄ ውስጥ ነው የሚሉ ወገኖች አሉ። በተለያየ ብሔረሰብ የተደራጁ እስከ መገንጠል ድረስ የሚጠይቁ ኢትዮጵያ እንደ ማንኛውም ሀገር በኃይል፣ በንግድ፣ በህብረተሰብ መፋሰስ ሞቢሊቲ የተፈጠረች ዘመናዊ መንግስት ሆና የወጣች ሀገር ናት። ዴሞክራሲያዊ አልሆነችም። መብቶችን ለዜጎች በእኩልነት አካፍለን ነገ የምንገነባው ሀገረ መንግስት ስቴት ያስፈልገናል ብለው የቆሙ ወገኖች አሉ። በእነዚህ ሁለት ትርክቶች መካከል ያለው የማያባራ ግጭትና ክርክር ነው ወደ ጦርነት ያደረሰን። ጦርነቱ ጋር ሳንደርስ እውነተኛ የሆነ መፍትሄ ማምጣት ይገባናል ባይነኛል።
መልካም አመሰግናለሁ። ለተከታዩ ጥያቄ አቶ አለማየሁ ፈንታውን ልጋብዝ። አቶ አለማየሁ፣ በግጭት ብዙ መከራ ማስተናገድ ስለተገደዱ ህዝቦች በሰላም አብሮ የመኖር እጣ ምን ይላሉ?
አመሰግናለሁ አሉላ ለአጠቃላይ ለቪኦኤ የአፍሪካ ቀንድ ፕሮግራም አዘጋጆች ድሉን ስለሰጣችሁኝ ለማመስገን ወዳለሁ። እንደሚታወቀው ፕሪቶሪያ እና ናይሮቢ ላይ ትልቅ እምርታ ነው ማለት እንችላለን። ሲካሄድ የነበረውን ደም አፈሳሽ ውጊያ ማስቆም መቻሉ ትልቅ ነገር ነው። ካሉት አራት የሰብአዊ እገዛ ማድረሻ ኮሪደሮች ሶስቱ ተከፍተው እርዳታ ለተሰገረ ህዝብ መድረስ ጀምሯል። በሁለቱም ወገን በጎ ፈቃድ ሙሉ በሙሉ ስምምነቱ ተግባራዊ ይሆናል ብዬ ተስፋ አድርጋለሁኝ። እስካሁን ድረስ በጥሩ ሁኔታ ፕሮግረስ እያደረገ ነው ያለው። ይህንን ነው ለምችለው እስካሁን ነው።
አመሰግናለሁ። እንግዶቻችን ሁላችሁንም አመሰግናለሁ። ሌሎች በቀጥታ የሚቀርቡ የተመልካች ጥያቄዎች ካሉ በሌላ ጥያቄ እመለሳለሁ። ወደፊት ሊያስኬዱ ይችላሉ የሰላም መንገዶችና የመፍትሄ ሀሳቦችን ይሰጣሉ የሚባሉ ጉዳዮች ላይ እናተኩራለን። ታዳሚዎች ጥያቄ እንድታነሱ በመጀመሪያ ዙር ሶስት ጥያቄዎች እንቀበላለን። ኋላ ላይ ደግሞ ሰፋ ያለ ሰዓት ወስደን የብዙዎቻችሁን ጥያቄ እናስተናግዳለን። ብዙ ጥያቄዎችን ነው ማየው። ከኋላ ልጀምር። መጨረሻ ያሉት ከመጨረሻ ሁለተኛው።
ያ አመሰግናለሁ። ሄኖክ ባላለሁ። ቪኦኤን አመሰግናለሁ ይሄን ዝግጅት በማስተናገዳቸው። አጠር ያሉ ሁለት ጥያቄዎች አሉኝ። መጀመሪያ ለዶክተር ኢታና ነው። ሁለተኛው ሁሉንም የፈለገ ሰው ሊመለሰው ይችላል። ዝርዝር ጥያቄ መጠይቀው ሁለት ነገሮች ነው ዶክተር ኢታናንም ጠይቀው። የመጀመሪያው ጥያቄ ምንድነው? ትግራይን በተመለከተ ያነሱት ነገር አለ። ጥሩ ነው። የተፈጸመው ችግር የደረሰውን ሰብአዊ መብት ቀውስ ተክሷል። ወለጋው ስለተፈጠረ ስላለው የአማሮች ጭፍጨፋ ምንም አላሉ። ለምንድን ያለ ፉክክሩ ስለመግባት አይደለም ይሄን ነገር ማነሳው። ብዙ ጊዜ ይሄን ትሬንድ ያለ ስለሚመስለኝ ነው። እና ከዚህ በፊት ይሄን ነገር አንጸባርቀው ከሆነ ሊመለሱት ይችላሉ። ሁለተኛው እና ግን ዋናው ጥያቄ ኢትዮጵያን ችግር ለመፍታት በስቴቱን አገረ መንግስቱን በተመለከተ ራሱ እንደ አገረ መንግስት ድርድር ላይ ሊቀርብ ይገባል የሚል ሐሳብ አንስተዋል። ይሄ ከዚህ በፊት አዲስ ሐሳብ አይደለም፣ በተደጋጋሚ ይነሳል። ለኔ ግን ድርድር ማለት ምናልባት ሊያብራሩት ይችላሉ። ድርድር ጥሩ ሐሳብ አይመስለኝም። የጉልበተኞች ጨዋታ ነው ድርድር። አሁን በዚህ በጦርነቱ ላይ ያየነው ነገር እሱ ነው። ጉልበት ያለው ሰው የሚፈልገውን ያደርጋል። ያ በዛ መንገድ ኢትዮጵያ ውስጥ ያለው የፖለቲካ ተዋጽኦ ደግሞ አሁን ባለው ሁኔታ በብሔር የተዋቀረ በመሆኑ አሁንም የብሔሮች የጉልበት ጨዋታን ወደሚያሸነፈ ብሔር የሚፈልገውን የሚያገኝበት አይነት መንገድ ውስጥ ሊያስገባን ይችላል ብለው አያስቡም ወይ? ይሄን እንዴት ይመለከቱታል? ለሁላችሁም ማነሳው በዘላቂነት የኢትዮጵያ ችግር እንዴት ሊፈታ ይችላል ብላችሁ ታምናላችሁ? ችግሩን አውቀናል እንዴት ይፈታል ብላችሁ ታምናላችሁ? አመሰግናለሁ።
መልካም። የመጀመሪያው ለርሶ በቀጣ ስለተደረገ ዶክተር ኢታና አርሶን ላስቀድም፣ ሌላውን ክፍት እናደርጋለን።
ጥሩ። እንግዲህ ሁለት ጥያቄ ነው የጠየቀው። አንደኛው ወለጋ ውስጥ የተገደሉ ያሉ አማሮችን አላነሳህም የሚል ነው። እኔ በአጠቃላይ ያለውን ነገር ነው የተናገርኩት እንጂ እከሌ ከሌ አላልኩም ለጊዜው። ይሄንን በየዘርፉ እንነጋገር ከተባለ ግን ምን እየተፈጸመ እንደሆነ የመጀመሪያ ደረጃ ኢንፎርሜሽን ይዘን መነጋገር እንችላለን። ስለዚህ አሁን እየተደረገ ያለው ምራብ ወለጋ ላይ፣ ምስራቅ ወለጋ ላይ፣ ወሮ ጉድሩ ወለጋ ላይ እየተደረገ ያለው በአጠቃላይ የታጠቀ ኃይል ነዋሪዎች ላይ የሚያደርገው ጦርነት ነው። ዋና ግጭት ያለው ይሄ ታጣቂዎች ከየት የመጡ? ከአማራ ክልል የዘመቱ ታጣቂዎች መጥተው የሚዋጉ ጦርነት ነው ያለው። አሁን እኔ እናንተ ስለነጋገር ማለት ነው። እስከ አሁን ሰዓት ድረስ ከአማራ ክልል የመጡ ዘማቾች አሉ፣ የታጠቁ ሰላማዊ ህዝብን የሚያጠቁ። በዚህ መሃል የአማራ ህዝብ ተጎድቷል፣ ያኛው ተጎድቷል። ጦርነት ከተነሳ ሁሉም ይጎዳል። ግን ያኛውን ለምን አላነሳም ላልከው፣ እኔ ጠቅለል ያለውን ነገር ነው የተናገርኩት። አማሮች መጎዳታቸውን አለመጎዳታቸውን ብዙ የጠለቀ ነገር ስለሌለ ወረራ ግን እንዳላቃል አንድ እሱ ነው። ሁለተኛው ኢትዮጵያ የሚል ነገር ለድርድር መቅረብ አለበት የሚለው ነገር የጉልበተኞች ነው የሚል እኔ ጉልበቱ እኔ አይታየኝም በወኩሌ። ለድርድር መቅረብ አለበት ያልኩት ምንድን ነው? ዶክተር ደረሰ ቅድም ያነሳው ነገር ነው። ተወዳዳሪ ተፎካካሪ የሆኑ ሐሳቦች አገሪቷ ውስጥ አሉ። ለጦርነት አገሪቷን የጋበዘው ይሄ ነው። ላለፉት 50 60 አመታት እሱ ነው። ይሄ ወደ ግጭት አመርቶ የማያልቅ ከሆነ ወደ ድርድር መቅረብ አለበት ያልኩት ለዛ ነው። አመሰግናለሁ።
መልካም፣ አመሰግናለሁ። በነገራችን ላይ ታዳሚዎች ራሳችሁን አስተዋውቁ ጥያቄያችሁን ስታቀርቡ። ይሄንንም ሌላውንም ግራና ቀኝ የሚታዩ ሐሳቦች እንዳሉ ይታወቃልና አንድ አይነት ሐሳቦች ብቻ በመድረኩ እንዳናስተናግድ ኋላ ላይ እንመጣለን። ለሁለተኛ ጥያቄያቸው ለሁለተኛ ጥያቄ ድልስት በተቻለ መጠን ራሳችሁን አስተዋውቁ። እሺ፣ ይቀጥሉ።
ስሜ ታምራት ብሪ ይባላለሁ። ያለኝ ጥያቄ ለአንዳችሁ ሊሆን ይችላል እና አሁን በዚህ ሰዓት ላይ ሆነን ስለ ሰላም መንገዶች ማውራት መጀመራችን ኦሮሚያ ውስጥ ጦርነት እየሆነ ያለ ትንሽ እንትን ይመስለኛል ማለት ነው። ትንሽ የተሳሳተ አካሄድ ይመስለኛል። ምክንያቱም የሚፈልገው ሰላም ኢትዮጵያ ውስጥ ከሆነ ሁሉም ቦታ ጦርነት መጀመሪያ መቆም አለበት። ስለዚህ ብዙ ሰዎች፣ ዘመዶች፣ ጓደኞች የተገደሉባቸው ቤታቸው የተቃጠለባቸው ሰዎችን አውቃለሁ። ጫካ ውስጥ የሚኖሩ ቤታቸው ከቤታቸው ወጥተው ምናምን ማለት ነው። እና አንድም ቀን መንግስት አይናገርላቸውም ማለት ነው። እና ይሄ ለእናንተ የሚጠይቀው ይሄ አካሄድ የተሳሳተ አይደለም ወይ? ኢን ዘ ሎንግ ራን ለሰላም ኮንዱሲቭ ይሆናል ወይ? ኦሮሚያ ያለው እንትን ኢግኖር ማለት
መልካም ግጭቶች ይባሉበት ዘለቀታ ያለው ሁኔታ ሊመጣ ይችላል ወይ ነው የሚሉት። ምናልባት ወደ ስካይፕ እንግዶቻችን ሊሄድ አቶ አለማየሁ እርሶ ልጋብዝ።
ሁለት አለማየሁ ስለላለን።
አቶ አለማየሁ ፈንታው የግጭት አፈታት ተንታኝም ጭምር ስለሆኑ
እግዚአብሔር ይስጥልኛል ብላ እንግዲህ ኢትዮጵያ የገባችበት ግጭት እጅግ ከፍተኛ የሆነ ህገ መንግስታዊ ቀውስ ነው። ይሄ ተኩስ አቁም የምንለው ለዘላቂ ሰላም የመጀመሪያው ስቴፕ ነው እንጂ የመጀመሪያው እርምጃ ነው እንጂ ዘላቂ ሰላም ያመጣል ማለት አይደለም። ነገር ግን ይሄንን አንድ እርምጃ ወስደን ወደ ዋናው ስቴጅ ስንመጣ የኢትዮጵያ ህገ መንግስታዊ ንድፍ ወይ ደግሞ ምንድነው ማለት ነው? ህገ መንግስታዊ አርክቴክቸሩ ሲንግል ፖይንት ኦፍ ፌለር ነው ያለው። ይሄ በህገ መንግስት ቋንቋ አይደለም፣ በክላውድ ኮምፒውቲንግ ቋንቋ ነው። ሪዚሊየንት እንት የሆነ ዘላቂ ሰላም የሚያረጋግጥ የፌደራል ስርዓቱ አባላት ተመጣጣኝ ቁጥርና ተመጣጣኝ ታይዝ ያላቸው ሲሜትሪካል የሆነ ህገ መንግስታዊ ንድፍ ያለው ፌደሬሽን ያስፈልጋል። ሶ ምንድነው ዘላቂ ሰላም ላይ ሊያመጣን የሚችለው ህገ መንግስታዊ ሪፎርም ነው።
መልካም አመሰግናለሁ አቶ አለማየሁ። በፌስቡክ ከደረሱን አንድ ሁለቱን እንመልከት። ዩናይትድ ስቴትስ በኦሮሚያ ያለውን ሁኔታ ለምን በዝምታ ማየት መረጠ ይችላል? አዩ ደሬሳ የተባሉ የአፋን ኦሮሞ አድማጭ ከፌስቡክ ገጻችን ላይ ያሰፈሩት ጥያቄ ለዚህ ቀጥታ ምላሽ የሚሰጥ አካል እዚህ መድረክ ላይ ባለመኖሩ የተጠየቀውን በውጭ ሀገር የሚኖሩ ኢትዮጵያውያን አስተያየት ነውና ጥያቄያቸውን መቀበላችንን ገልጠን ወደ ተከታዩ እናልፋለን። ጸጋ ተስፋ የተባሉ ሌላ አድማጭ ያሰፈሩት ጥያቄ ደግሞ እንዲህ ይነበባል። የህዝብ ጥያቄ መሰረት ያላደረገ በመሪዎች ብቻ የሚደረግ ስምምነት ግቡን ይመታል ይላል። ለዚህ ጥያቄ ምላሽ አሁንም ከስካይፕ መላሾቻችን ጋር ልቆይና እንግዲህ ስብጥሩን ያቀያየርኩ ሄዳለሁ። ዶክተር አለማየሁ
አመሰግናለሁ። ጥሩ ጥያቄ ነው። ጥያቄው ይሄ ነው። በኢትዮጵያ ውስጥ ወይም በመላው አፍሪካ ውስጥ ጊዜ ሚስ ምናረገው ይሄ ህዝቡን ያማከለ ወይም ህዝቡን ያሳተፈ አመለካከት የለም ጊዜ የኤሊቶች ነው። ኢቭን በኤሊቶች ደረጃ ያሁኑ ስምምነት የተደረገው ልክ እንደ ሌላኛው አፍሪካ ሀገሮች ውስጥ ሁሉ ሰላም ስምምነቱ ፈርሶ እንደገና ጦርነት ሪላፕስ ሊያደርግ ይችላል ብለን እየፈራን ያለ እነዛም ደረጃ። ምክንያቱም አንዳንድ መሰረታዊ የሆኑ ስምምነቱን ጋራንት የሚያደርጉ ስምምነቱን ዘላቂ ሊያደርጉ የሚችሉ አንዳንድ መሰረታዊ የሆኑ ኢንስቲትዩሽናል የሆኑ ነገሮች አልተካተቱም እና ይሄ በጣም ያስፈራል። ሪላፕስ ደግሞ ካደረገ ከነበረው ክራይሲስ የበለጠ ስለሚሆን ነው በዚህ ላይ አጽንኦት ማድረግ የፈለኩት። እና በኢትዮጵያ መካከል ቢሆን ማለት ብዙ ነገር ግልጽ አይደለም። ብዙ ነገር ለምሳሌ ምንድነው የውጭ ሀገር ኤርትራ ኃይል ነው ማለት ነው። የውጭ ሀገር ኃይል በኢትዮጵያ ውስጥ መኖሩ እያለ ያንን ማን ነው ኃላፊነቱ የሚወስደው? በዚህ ሰላም ስምምነት እንዲካተት ማን ነው ስምምነቱ ኃላፊነቱን የሚወስደው? ምንም ነገር የለም። አሁን ከተስማሙ በኋላ ከኢትዮጵያም ከስልጣን ከወረደ መሳሪያውንም ከተፈተ በኋላ አንዱ ኃይል ሌላኛውን ለመደፍጠት ቢነሳ ምንድን ነው ጋራንቲ? እና ትራንዚሽናል አግሪመንት የሚባል ሁልጊዜ ይደረጋል። እንደዚህ አይነት አግሪመንት የለም። ስለዚህ ይሄ ያስፈራል። በጠቅላላው የህዝቡንማ እዚህ ውስጥ መካተት በጣም የቅንጦት ጥያቄ ነው። ኢትዮጵያ ውስጥ
እንግዲህ ግራና ቀኝ ሐሳብ የተለያየ ሐሳብ አላችሁ በሚል ነው ከተለያየ ማህበረሰብ ክፍሎች የጋበዝናችሁ። የተለየ ሐሳብም ማስተናገድ ስለሚኖር ዶክተር ደረሰ እርሶን ላስከተል
ይመልሳለሁ። አመሰግናለሁ አሉላ። የትኛውም ሀገር ዘመናዊ ፖለቲካ የሚመራው በልሂቅ ዴሞክራሲ የሚባለውን ስርዓት ከሌሎቹ ተመራጭ የሚያደርገው ብቻኛው ምክንያት ህዝብ የምንለው ልሂቆቹን ስለሚመርጥ ነው። ስለዚህ ፕሪቶሪያም ላይ ኋላ ናይሮቢም ላይ በህዝባዊ ወያኔ ሀርነትና በኢትዮጵያ ፌደራል መንግስት መሀል የተደረገው ድርድር በልሂቃን መዋቅር መሆኑ ሊያስገርም አይገባም። ተፈጥሯል ነው ህዝቡ የሚፈልገውን ነገር በተለይ መብቶች በተመለከተ የግለሰብ መብትም ይሁን የወል መብት መንግስት ምን ያህል ስልጣን ኑረው የፌደራል መንግስት መሆኑ የክልል መንግስት የክልል መንግስታት ምን አይነት ቅርጽ ኖራቸው የሚለውን አይነት ዝርዝር ነገር ለመወሰን ግን ህዝቡ በህገ መንግስቱ ላይ ቀጥተኛ የሆነ ድምፁን ማሰማት ያ የጨዋታው ደንብና የጨዋታው ስርዓት በህዝብ ውሳኔ በህዝብ ምርጫ መደረግ አለበት። ህገ መንግስት ወይም የታደረገውን አሁን ያለውን ህገ መንግስት የማስተካከልን ከዛ ደግሞ አዲስ ፍርአት የማቋቋምም ነገር ምን ነው በሙሉ በህዝብ ውሳኔ መጽደቅ አለበት። ኢትዮጵያ ውስጥ ብዙ ህገ መንግስቶች ታጽ ኃይለ ስላሴ ጊዜ ጀምሮ ተጽፈዋል። በመንግስት አጥፋፉና ህዝቡ ላይ ይጫን ምን ህዝቡ ድምጹን ሰጥቶ ደግፏላ። የመጨረሻ ህወሓት በ1983 ስልጣን ከያዘ በኋላ ጻፉንም ህገ መንግስት ጀምሮ አቃለው ይሄ ህገ መንግስት በጣም ውብ ነው መብት የሚሰጥ አፈጻጸሙ ላይ ነው የሚሉ ብዙ ሰዎች አሉ። ግን እነቱን እንነጋገር ይሄ ህገ መንግስት በህዝብ ውሳኔ ሌጂትሜት የሆነ ሆኖ የመጣው ውል አይደለም።
መልካም አመሰግናለሁ። አድማጮቻችን ተመልካቾቻችን ዝግጅታችን ይቀጥላል። ከዚህ መሸጋገሪያ በኋላ እንመለሳለን።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
የስቱዲዮ እንግዶቻችን አቶ ሄኖክ አበበ፣ ወይዘሪት ማዛ ግዴና ዶክተር ኢታና ሀብቴ፣ በስካይፕ መስመር አቶ አለማየሁ ፈንታው፣ ዶክተር ደረሰ ጌታቸውና ዶክተር አለማየሁ ብሩ አሉ። አሁን ደግሞ በኢትዮጵያ የሚገኙ አድማጮቻችን ወደ አደረሱን ጥያቄዎች ነው የምንሄደው። በቪዲዮ ከደረሱን መካከል የአንዱን እንከታተል።
በሀገራዊ ስምምነቱ ከብሔርና ከማንነታቸው ባለፈ ለሀገራችን መሰረታዊ ለሆኑ የፖለቲካ ችግሮች ምን መፍትሄ አላቸው? ምንስ አስተዋጽኦ እያደረጉ ነው? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ በተለይም ለተማሩት ወይም ኤሊት ለምንላቸው ነው። በዚህ የሀገራዊ ስምምነት አጀንዳ ውስጥ ምን አይነት የመፍትሄ ሐሳቦችን ወይም ጥናቶችን ለዚህ ለፖለቲካዊ ችግር መፍትሄ ይሆናል ብለው ምን አይነት የመፍትሄ ሐሳቦችን አዘጋጅተዋል ወይም ደግሞ አቀርበውልናል የሚለው። አመሰግናለሁ።
ወይዘሪት ማዛ ይሄን ጥያቄ ለርሶ ነው ማደርገው።
አመሰግናለሁ። መጀመሪያ ያው ከብሔራችሁ በዘለለ ማየት ይችላልላችሁ የሚለው ይመስለኛል ጥያቄው። ስም በማየት ኢትዮጵያ ሰላም እንዲኖራት ምን መደረግ አለበት የሚለው አይ ቲንክ ፋንዳሜንታሊ ጥያቄ ችግር አለበት። ምክንያቱ ብሔር መጥፎ ነገር አይደለም። ባለፉት 2 አመታት እንዲሁም ለበጣም ብዙ ጊዜ ሲሰራበት የቆየ ተረክ ነው ይሄ ብሔርን እንደ መጥፎ ነገር ማየት። እኔ ትግራዊት ሁኜ ነው የተፈጠርኩት፣ ሌላ ሰው መጥቶ የሰጠኝ ማንነት አይደለም። ስለዚህ ትግራዊት ሁኜ ኢትዮጵያ ውስጥ እንድኖር ከተፈለገ ትግራዊት መሆኔን እንድጠላ እንድተው መደረግ የለብኝም። መፍትሄም ሊሆን የሚችለው እኔ ማንነቴን የሚቀበል አይነት ሀገር መኖር አለበት፣ የሚቀበል አይነት ስቴት ኤንድ ሲስተም መኖር አለበት። ስለዚህ መጀመሪያ ሰላም እንዲኖር ከሆነ እኔ በማንነቴ ተከብሬ መኖር መቻል አለበት። እኔም እንዲሁ ሌሎች ብሔር ብሔረሰቦችን ማክበር ይኖርብኛል ማለት ነው። ስለዚህ ሰላም እንዲመጣ ከሆነ መጀመሪያውኑ የሰዎችን በተፈጥሮ ይዘነው የመጣው ማንነታችን መከበር መቀበል መቻል አለበት ስቴቱ ማለት ነው። ሁለተኛው መፍትሄ ሊሆን ይችላል ምንድነው ለሚባለው ጥያቄ መጀመሪያ መፍትሄ ሊሆን የሚችለው አካውንታቢሊቲ መኖር አለበት። አካውንታቢሊቲ ከመምጣቱ በፊት ግን የተሰሩ ግፎች፣ የተፈጸሙ በደሎች፣ የህግ ጥሰቶችን አክኖሎጅ ማድረግ አለብን። ትግራይ ውስጥ የተፈጸመው የዘር ማጥፋት ጄኖሳይድ ነው። እሱን አክኖሎጅ ካላደረግን፣ እሱን ካልተቀበልን፣ እሱን ወደ ኋላ ትተን እንደው ያለፈውን ነገር ዝም ብለን ሸፋፍነ ነው እንለፍ ከተባለ ዘለቃዊነት ያለው መፍትሄ አይመጣም። ሁለተኛው ነጥብ መጨመር ፈልጋለሁ because ይሄኛው በጣም የሚያስፈልግ ስለሆነ ነው። ከተጠያቂነትና ከፍትህ በተጨማሪ አሁን መሬት ላይ የተደረገ ያሉትን ግፎች መቀበል መቻል አለብን። ኤርትራ አሁንም ትግራይ ውስጥ ነው ያለችው። ኤርትራውንም ሽሬ እንዲሁም የዌስተርን ትግራይ ላይ እስካሁን ድረስ ሲፈጽሙት የነበሩት ግፎችን እየፈጸሙ ነው ያሉት። ህዝብ እየገደሉ ነው፣ ሴቶችን እየደፈሩ ነው፣ ንብረት እያወደሙ ነው። የአማራ ስፔሻል ፎርስም አሁንም ትግራይ ውስጥ ነው ያለው። ስለዚህ እነዚህ አካሎች ከማይመለከታቸው ቦታ ውስጥ ገብተው ሲሰሩት የነበሩት ወንጀሎች ካላቆሙና ካልወጡ መፍትሄ ሊገኝ አይችልም።
መልካም እንግዲህ ግራና ቀኝ ቀድም እንዳልኩት የሁላችሁንም ማሳም ማምጣት አለብንና ይሄን ጥያቄ ለሁላችሁም ላድርግ። አንድ የማንነትን ወይም የብሔር ማንነትን ማጥላላት ወይ ውድቅ ማድረግ ሳይሆን እሱን ይዞ ከዛ በላይ መሆን ይችላል ወይ ስለሌሎችም ማሰብ ይችላል ወይ በሚለው መንፈስ እናልባት የተለየ ሐሳብ ካለዎት አቶ ሄኖክ።
ያ አመሰግናለሁ። ቀደም ብለውም በተነሱት አንዳንድ ጥያቄዎችን ለመናገር ፈልጋለሁ። አንድ አርቲክል ጽፌ ነበር which is like የኢትዮጵያና የትግራይ ጦርነት double edged sword ነው። ኢትዮጵያ ላይ እንትን ያለ በሁለት ስል የሆነ ቢላ ነው። አንድ ትግሬ ቢሞትም ኢትዮጵያናት እየተጎዳች ያለች፣ ከዚህኛውም አንድ ወታደር ቢሞትም ኢትዮጵያናት እየተጎዳች ያለች። በምንም መልኩ ብንሄድ ኢትዮጵያናት እየታረደች ያለች። አሁን ልናስብ የሚገባ እገሌ ሞተ ከሚለው መንፈስ መውጣት መቻል አለበት። እዚህ ያለን ከማን ጋር ነው? ኢትዮጵያዊ ካልሆኑት ጋር ነው አብረን እየኖርን ያለን። ስንት ኢትዮጵያዊ ያልሆነ ነው ያለ? ሰው ሀገር መተን ኢትዮጵያዊ ካልሆኑት ጋር አብረን ተወዳጅተን እየሰራን እየኖርን ባለበት ሰዓት ውስጥ እዛኛው ኢትዮጵያ ሀገራቸው ውስጥ ግን አፈር ገፍቶ የሚኖሩ ገበሬዎች አይገሌ ነው የሞተ ሰው ስለሌሎ አልጨነቅም ማለት አለብን ወይ? ሶ ልጁ አሁን ጥያቄ ሲያነሳ ከብሔራቹ በዘለለ መንገድ አንድ ሰው ምክንያታዊ ከሆነ ሰባዊነት የሚሰማው ከሆነ ቋንቋ፣ ሃይማኖት ወይሚባሉ የማንነት አይደንቲፋይ ማድረጊያ ነገሮችን ብቻ ይዞ መቀጠል የለበትም። ከዛ በተሻገረ መንገድ ለሰው ልጆች በሙሉ ወይም ለኢትዮጵያውያን በሙሉ ሀዘኔታ ሊያሰማ ይገባል በሚል ነው መታየት መቻል ያለበት ማለት ነው። ከዛ እና ሁላችንም የሞትን ስለሆነ ምክንያቱም የትም አይወስደንም። እገሌ ብቻ ነው የሞተ ብለን ያንድን ቡድን መሞት ብቻ ምናስተጋባ ከሆነ መፍትሄ ልናመጣ አንችልም ነው። ሁሌ ማልቀስ ነው። ዛሬ አንድ ቡድን ያለቅሳል፣ ነገ ሌላው ቡድን ያለቅሳል፣ ከነገ ወዲያ ሌላው ቡድን ያለቅሳል። ከየልቅሶ አዙሪት ውስጥ ነው ልንገባ የምንችል ነው። ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን፣ ያንዳችን ህመም ለሌላችን ህመም ሊሆን ይገባል ነው። በተለይ ውጭ ሀገር ያለን ሰዎች የሰው ሀገር ላይ የሰው ዲሞክራሲ ላይ የሰው ኢኮኖሚ እየተጠቀምን ያለን ሀገራቸው ውስጥ የሚኖሩ ማህበረሰቦች ግን ያንን እድል እንዲያገኙ መንፈግ የለብንም ነው። ምናልባት አንድ ነገር ማለት ፈልጋለሁ።
በጣም ባጭሩ ያድርጉ።
ያ እሺ። አይ ኤርትራ ተመልሳ ስላለ መውረሯ የሚለው ፕሪቶሪያ ላይ ምናልባት ዶክተር ያነሱት ጥያቄ ስላለ ነው። የፕሪቶሪያ አግሪመንቱ ላይ ከታየ የኢትዮጵያ መከላከያ ሰራዊት ከሀገር ውስጥና ከውጭ የሚደርሱ ትንኮሳዎችን ለማስቆም መብትና ግዴታ አለበት የሚል አንድ አንቀጽ አለና ሁሉም ነገር የኢትዮጵያ መከላከያ ሰራዊት ኃላፊነት ነው ሊሆን የሚገባ እንጂ ያንድ ክልል ጉዳይ ወይም ያንድ ቡድን ኃይል ብቻ መሆን የለበትም ነውና አለ መፍትሄ ለማለት ነው።
መልካም ግራና ቀኝ ሐሳቦችን አስተናግደናል። ሌላ ጥያቄዎችም ስላሉ በሌላ ጥያቄ ለቀራችሁት መለሳለሁ። ሌላ አድማጭ ጥያቄ እንከታተልና ጥያቄዎቹ እንዳግባቡ ዶክተር ኢታናም በስካይፕ ያሉ ሌሎች እንግዶቻችንም ይመልሳሉ። በቪዲዮ ወደ ቀረበው ሌላ ጥያቄ እንላፍ።
በአግራችን ሰላም ውስጥ ዳስፎራዎችን ገብቶ የእምነት አባቶችን ጠይቆ ሰላሙን ለማረጋጋት ምን አይነት ነገሮችን ሊያመቻቹ ይችላሉ የሚል ጥያቄ አለኝ።
መልካም ወደ ስቱዲዮ ያላችሁት ላጠናቅና ወደ ስካይፕ መልሳለሁ። ዶክተር ኢታና
ባጭሩ ለመመለስ እኔ አሁን ችግሮቹን ስናወራ በሚኞት እንዳንዋጥ ነው እኔ ፍራቻ። ምንመኛው ነገር አለ። አንደኛ ሰላም ነው ምንመኛው። አሁን ወንድሜ ስካይፕ ላይ ያወራው ስለ ኢኮኖሚ እድገት ነው። አዎ ችግር በጣም ስለበዛ ስለ ኢኮኖሚ ነው ያወራው። ሰላሙንም በተመለከተ ምን ልትረዱ ትችላላችሁ ነው። አሁን እኔ በሚኞት እንዳንዋጥ ብዬ ንግግራችንም የፈራሁት ምንድነው እየተነጋገርን ያለ ነው ሉዓላዊነቱ ስለተሰበረ ሀገር ነው፣ ስለተረበሸ ሀገር ነው። አሁን የኢትዮጵያ ድንበር የቱ ጋር ነው ያለው? የሚታወቅ ነገር የለም። የኢትዮጵያን ጉዳይ እኮ ከዚህ በፊት ግጭትም ቢኖር ሰላምም ቢኖር የሚወስነው አብዛኛውን ማዕከል ላይ የተቀመጠ ኃይል ነበር። በጣም ትልቁ ችግር ሉዓላዊነቷ እንዲሰበር ምክንያት የሆነው ማዕከል ላይ መንግስት ነው ተብሎ ስንተሰጥቶ የተቀመጠ ኃይል መሆኑ ነው። ዜጎች አሁን የሚያለቅሱበት የሚጠይቁት ጥያቄ አብዛኛው ያለው በዚህ የተሰበረ ሉዓላዊነት ላይ ቆመን ምኞት ማውራቱ ብቻ ሊረዳን አይችልም የሚል ፍራቻ አለኝ። ሁለተኛ ላይ የብሔርን ነገር አልፋችሁ የሆነ ነገር ማድረግ ትችላላችሁ ለሚለው ጉዳይ የአገሪቷ ዋና ችግር ምንድነውና ነው አሁን አገሪቷን ያመሰ ያለው ነገር ምንድነውና ነው። ስለዚህ ይሄንን ነገር ከመንገድ ለማንሳት ራሱ ንግግር፣ ድርድር፣ ክርክር ያስፈልጋል ያልኩት ለዚህ ነው።
ወደ ተመልካቾች የስቱዲዮ ታዳሚዎቻችን ልመለስ። ጥያቄዎች ልውሰድ እርሶ ማይክሮፎን ያዙ አሉ። እሺ እባክዎን።
አየሁ ብርሃን እባላለሁ ከዋሽንግተን ዲሲ አካባቢ። የመጀመሪያ ጥያቄ ቀጥታ ለማዓዛ ይሆናል። ማዓዛ ከጦርነቱ በፊት ወይ ከለውጡ በፊት በጣም ጥሩ ስራ ሰሰሪ አቃለው ይኩኖ ነው መሰል የሚባለው ኦርጋናይዜሽኑ ለሴቶች መብት ተሟጋች ነበርሽና አሁን ምን ሆነ ምን አልሆነ ሳይሆን የኔ ጥያቄ የሰላም መንገዶች ስለሚል ስለወደፊቱ ይሆናል የኔ ጥያቄ። ለትግራይ ሴቶች ላይ ለሚደረገው በደል በኢሃደግ ጊዜ በነበረ ጊዜ ላይረግሹን ነገር አሁን ወደፊት የመቀጠል ሐሳብ አለሽ ወይ? ምክንያቱም አንዳንድ ጊዜ ሰላም እስኪሰፍን ድረስ ብቻ መጠበቅ የለብንም እስከመጨረሻው፣ ምክንያቱም ሴቶች መጎዳዳቸውን አያቆሙም በየቦታው አለና። ከሂማኒቲ በፖለቲከኛ አይን ሳይሆን በሂማኒቲ አይን ሳይሽ ደግሞ are you willing አሁን ይሄኛውን ምታረጊውን ተግባር ከሌላ ከአማራ ከአፋር ከኦሮሞ እህቶችሽ ጋር አብረሽ መስራት ትቻለሽ ወይ እንደዛ አይነቱን ነገር?
እሺ አመሰግናለሁ። እንዳጋጣሚ ሆኖ አላወቅሽውም ይሆናል እንጂ የሆነም ብቻ ሳይሆን ሲቄ ስኮላርስ የሚባል ሌሎች ሴቶችን ማብቃት ላይ የሚሰራ ድርጅትም መስርተን ነበር። አዲስ አበባ ዩኒቨርሲቲ ውስጥ ለሚኖሩ ኢኮኖሚክሊ ዲስአድቫንቴጅ ለሆኑ ሴቶችን በትምህርት እነሱን ለማብቃት ብለን ከሌሎች ጓደኞች የገሆነን የመሰረትነው ነገር አለ። አለመታደል ሆኖ ይህ ልክ የትግራይ ጄኖሳይድ ሲጀመር አብራቸው ሰራ የነበሩ ፌሚኒስቶች አብራቸው ሴቶችን ለማብቃት አብረን ስንሰራ የነበሩ ሴቶች የትግራይ ሴቶች ላይ ነው የዘመቱት። ትግራይ ውስጥ አንድ ህፃን ልጅ ስትደፈር ኤቪደንስ አላችሁ እያሉ ነው ሲጠይቁን የነበረው። እንግዲህ ሲደፍሯት ቪዲዮ እየቀረጹ እንደነበር አይተናል ሁላችንም። ግን በሰዓቱ የኢትዮጵያ መንግስት ትግራይን ኮምፕሊትሊ ከኮሙኒኬሽን አውት ስላደረጋት እሱን ኤቪደንስ ማቅረብ አንችልም። ስለዚህ ለሴቶች መብት ያለኝ ተሟጋች ያለኝ አቋም አሁን አይደለም ከድሮ ጀምሮም ሴት የትም ዓለም ውስጥ ትኖር ሳብጀክት ለምትደረግ እነሱን ኢምፓወር ለማድረግ ሲሰራ ቆይቻለሁ። አሁንም ማይ ፌሚኒዝም ኢዝ ኖት ዲፔንደንት ኦን ማይ አይደንቲቲ ብቻ አይደለም፣ ለሴቶች ሁሌም እቆማለሁ። ግን ይሄ ማለት ትግራይ ውስጥ ያለችውን ሴት ትግሬ ስለሆነች ሴት ስለሆነች ብቻ ሳይሆን ትግራዊት ስለሆነችም ጭምር በደል እሷ ላይ ስለደረሰ እንድትጠፋ ማህፀኗ ደግሞ ሰው እንዳይወልድ ዘሯ እንዳይቀጥል ስለተደረገ እሷ ላይ ስለሚደርስ ስቃይና በደል ግን ጮኬ እናገራለሁ። ከአሁን በኋላም ሰራለሁ አሁንም እየሰራው ነው ማለት ነው። አሁን የጠየቅሽኛችሁ ጥያቄ በጣም ብዙ ሰዎች ይሄንን አድረስ ማድረግ ስለምፈልግ ነው። ጦርነቱ ጄኖሳይዱ ከመጀመሩ በፊት ትግራይ ውስጥ እንሰራ የነበረው ስራ በኋላ ሴቶች ሲደፈሩ የትግራይ ወንዶች እኮ እንዲሁ ሲፈጥራቸው ደፋሪዎች ናቸው የሚለው ናሬቲቭ ፑሽ ለማድረግ የኔን ኢንተርቪው የኛን ስራ ተጠቅመውበታል። ይሄች ፋንዳሜንታል የሆነ ችግር አለው። ግጭት ላይ የሚፈጠሩ የሴቶች መደፈርና ኖርማል ሴቲንግ ላይ የሚፈጠሩ የሴቶችን መደፈር ሁለት የተለያዩ ነገሮች ናቸው። አካዳሚክልም በፊሎሶፊም ሁለት የተለያዩ ነገሮች ናቸው። ዓለም ውስጥ እዚህ ቁጭ ብለን እኛ ስንነጋገር አብዛኛው ሴቶች ተጨቁነው ነው የሚኖሩት የትም ሀገር ውስጥ እዚህ ሀገርም ሌላ ሀገርም። ትግራይ ውስጥ የነበረው እንቅስቃሴ ትንሽ ለየት የሚያደርገው ምንድነው? እንደኔ ያሉ ሴቶች መብት አግኝተው ሴቶች ላይ የሚደርስ ማንኛውም አይነት ሳብጀክሽን ልክ አይደለም ብለን ለመናገር የሚያስችለን መድረክ ነበር፣ የሚያስችለን ሶሳይቲ ነበረን። ሴቶች ላይ የሚደርሱን ጥቃቶች ልክ አይደሉም ብሎ እኛን የሚደግፍ ለመነጋገር ፈቃደኛ የሆነ ህዝብ ስለነበር ነው እኛ ወተን መናገር የቻልነው።
ወይዘሮ ማዛ አመሰግናለሁ። የመጨረሻው ጥያቄ እንደ ሰው ሁላችሁንም ራሳችሁን የምትጠይቁት ሊሆን ይችላል። ዘላቂ ሰላም ፍለጋው ከግለሰብ አስተሳሰብ ሊነሳና ምናልባትም መለስ ብሎ ራስን የመጠየቅ እድል ጭምር ይሰጥ ይሆናል። ይሄ ሁሉ ግን ለምን የሚል ነው። ባለፉት 2-3 አመታት የታየው ለማመን ከሚችሉት በላይ የሆነ ጭካኔ ምንጩና አላማው በርግጥ ምን ነበር? ምንም ይሁን ማን አላማው ወይም ምክንያቱ ሌላ መንገድ አይኖረው ይሆን? በመጨረሻው የፈለጉትን ማስገኘትስ ይቻላል ወይ? ከዛስ ለዚህ ጥያቄ በስካይፕ ከሚገኙት እንግዶቻችን የመመለስ እድል አላገኙት ለአቶ አለማየሁ ፈንታውና ለዶክተር ደረሰ እድል ሰጣለሁ። አቶ አለማየሁ መጀመሪያ።
ታንክ ዩ አለ። ብዙ ሐሳቤን ሳልሰጥ ብዙ ጉዳዮች ለተንሸራሽ አድሬስ ማድረግ መፈልገው አለባብሱ ቢያርሱ ባርም ይመለሱ ይባላልና ውይይቱ ይጀምራል መስለኝ። በተደጋጋሚ የምንሰማው ነገር ከዚህ ስቱዲዮ ኦዲየንስ ውስጥ ካሉትም መድረክ ላይ ተናጋሪ ካሉትም አንድ ሃንግ አፕ ያደርግንበት አንድ አይዲያ አለ። ኢትዮጵያን ካገዛዝ መነጠል እንችላለን ወይ? ጋምቤላ ጄኖሳይድ፣ ትግራይ ጄኖሳይድ፣ የአማራ ጄኖሳይድ ወዘተ ወዘተ በኢትዮጵያ ስልጣን ላይ በወጡ አገዛዞች የተፈጸሙ ወንጀሎች ናቸው። ኢትዮጵያ የምትባል ኤንቲቲ አብስትራክት ኤንቲቲ የፈጸመችው ወንጀል አይደለም። ኢትዮጵያ የምትባል ኤንቲቲ ካልፈረሰች የዘር ጭፍጨፋ አይቆምም የሚባል አንድምታ አለው። አይ ዶንት ጌት ኢት። ዘላቂ ሰላም ማምጣት የሚቻለው ፍትሃዊ የሆነ ስርዓት።
አቶ አለማየሁ ተቋርጧል። ዶክተር ደረሰ የመጨረሻው ዕድል የእርሶ ነው።
አመሰግናለሁ አሉላ። ሁለተኛ ዓለም ጦርነት ወደ 40 ሚሊዮን ሰው ሞቷል። ብዙ ሀገራትና ዜጎች አልቀዋል። ግን የዘር ፍጅት ወይም ሆሎካስት ጄኖሳይድ ደረሰበት የተባለው የአይሁድ ህዝብ 6 ሚሊዮን አይሁዶች ሞተዋል። ጦርነት ሲደረግ በጦርነት ጊዜ በሲቪሊያን ላይ የሚደረግ አትሮሲቲስ አለ ወይም መንግስታት የጦር አዋጅን አልፈው የሚፈጽሟቸው የጦር ክራይምስ ይባላሉ። አንዳንድ ጊዜ አንድ ጎሳ ታርጌት ሊሆን ይችላል፣ ኤትኒክ ክሌንዚንግ እንለዋለን፣ ወይም ጅምላ የህዝብ ፍጅት ወይም ጄኖሳይድ ይባላል። እነዚህ ሁሉ ድንበራቸው የትኛው ነው? የጦር ወንጀል የትኛው ነው? ጄኖሳይድ የትኛው ነው? ኤትኒክ ክሌንዚንግ የሚለውን ለመተርጎም አይደለም ሰፊው ህዝብ የህግ አዋቂዎች ራሱ ሲሟገቱበት ነገር። አሁን ወንድሜ አቶ አለማየሁ ፈንታው እንዳለው ትግሬው ጄኖሳይድ ደርሶብኛል ይላል፣ አኝዋኩ ጄኖሳይድ ደርሶብኛል ይላል፣ አማራው ጄኖሳይድ ደርሶብኛል ይላል፣ ኦሮሞው ከምኒልክ ጊዜ ጀምሮ ጄኖሳይድ ደርሶብኛል ይላል። ሁሉም ሞች ያለው፣ ሁሉም ማልቅ ያለው፣ ሁሉም ህዝቤ ተጎድቷል ማለት፣ ሁሉም ቪክቲም። እንደ ኢትዮጵያ እንደ ሀገር ይሄንን ወንጀል ይሄንን ህመም ይሄንን እልቂት ከየጊዜው የሚያመጣው ምንድን ነው ስንል አቶ አለማየሁ ጥሩ አድርጎ አስቀምጦታል። ሀገረ መንግስቱ አገዛዝ መሆኑን በዜጎች መብትና እኩልነት ላይ እና በመንግስት ደግሞ ለዜጎች ስልጣን ታዛዥ ነው በዚህ ላይ የተመሰረተ አለመሆኑ። እኔ የሚገርመኝ ነገር ይህን ያህል ሁላችንም ለወገናችንና ለብሔረሰባችን የምንቆመውን ያህል አጠገባችን ያለው ሰው እልቂት ኤምፐታይዝ ማድረግ የማንችልበት ምክንያት እና ሀገራችን ደግሞ ለሁላችንም የሚበቃ ፍትህ በእኩልነትና በዲሞክራሲ ላይ የሚቆም ሀገር አድርጎ ይህንን የማያ የበደልና የተጠቂነት ስሜት የምንቆርጠው መቼ ነው? መቼ ነው ሰው ምን?
መልካም
አመሰግናለሁ።
አመሰግናለሁ። መቼ ነው ሰው ምን ሆነው ብለዋል። እንግዲህ የሚያነጋግር ነው። ብዙ ጥያቄዎችም ይቀጥላሉ። የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት ማዓዛ ግዴ፣ አቶ ሄኖክ አበበ፣ እንግዶቻችን ሁላችሁንም አመሰግናለሁ ለተሳተፋችሁ። እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንም በትግስት ከአንድ ሰዓት ተኩል በላይ ለፈጀ ጊዜ በንቃትም ተሳትፋችሁ አንዳንዶቻችሁም ጥያቄያችሁን ማስተናገድ ሰዓታችን እስኪያጥርን ድረስ በመቆየታችሁ ይሄ ውይይት ይቀጥላል። በሌሎች መሰል ዝግጅቶች መልሰን እንጋብዛችኋለን። ለጥሩ ጊዜያችሁ ለተሳትፏችሁም ጭምር እናመሰግናለን። እግዚአብሔር ይስጥልን። ተመልካቾቻችን ዝግጅታችን እዚህ ላይ ተጠናቋል። መልካም ጊዜ።
እኔም አመሰግናለሁ ተሳታፊዎቻችንን ሁሉ እንዲሁም እናንተን የተከበራችሁ ተመልካቾቻችን አድማጮቻችንን ውይይቱ ቀጥሏል። ቀሪው የግማሽ ሰዓት ውይይት በነገው ምሽት ይቀጥላል። ከመላ ባልደረቦቼ ጋር በዚሁ ሰናበታለሁ። ነገ እንገናኝ። ጤና ይስጥልኝ። Thank you.